የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡ መጋቢት 4 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ኢትዮጵያ ባለፈው እሁድ ተከስክሶ 157 ሰዎች በሙሉ ካለቁበት አውሮፕላን የተገኘውን ብላክ ቦክስ ማለትም ዝርዝር የበረራ መረጃና የድምጽ መቅረጫ መሳሪያ ለምርመራ ወደ ውጭ ሀገር እንደምትልክ አስታወቀች።
በርግጥ ብዙ ሀገሮች ይጠይቃሉ። ከራሳቸው ኢንተረስት ይሆናል ወይም እኛን ለመደገፍ ሊሆን ይችላል። ነገር ግን ለኛ የሚመቸልን የተከሰተውን አደጋ ለመመርመር ሙሉ ኢንፎርሜሽን ይሰጠናል ብለን የሚያነብልን ሀገር በመንግስት ደረጃ የሚወሰንና እኛም ደግሞ ያንን ተከትለን የምንሄድ ይሆናል።
የኢትዮጵያ የትራንስፖርት ሚኒስትር ቃል አቀባይ ኮሎኔል አንድዬ አያሌው ናቸው። በዝርዝር ዘገባ ይዘናቸዋል። እሁድ የተከሰተው ይህን የኢትዮጵያ አየር መንገድን የተመለከተ ዘገባም ይኖረናል። ሌሎች ዘገባዎችም አሉን። ሁሉንም ከጋቢና ቪኦኤ ታገኙታላችሁ። አብራችሁን ቆዩ። ዜና እናስቀድም። አጠር ላሉ ካለም አቀፍ አካባቢዎች አጠናቀርናቸውን ዘገባዎች ይዤ ተመልሼ መጥቻለሁ። አቃቢ ሕግ በነ ሜጀር ጀነራል ክንፈ ዳኘው ላይ አሻሽሎ ባቀረበው ክስ ተከሳሾቹ ሐሰተኛ ተቋም አቋቁመው ስምምነት ሲፈራረሙና ክፍያ ሲፈጽሙ ነበር ሲል አመለከተ። የሀገር ውስጥ መገናኛ ብዙሃን ባሰራጩት ዘገባ መሰረት በሰባት ተከሳሾች ላይ ዛሬ የቀረበውን ክስ ያየው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 15ኛ ወንጀል ችሎት ሲሆን ተከሳሾቹ እንዳሰለፋቸው ሜጀር ጀነራል ክንፈ ዳኘው ብርጋደር ጀነራል ጥጋቡ ፈትለ፣ ሻለቃ ገብረስላሴ ገብረ ጊዮርጊስ፣ ሻለቃ ፋሲል አበራ ኃይሉ፣ የመቶ አለቃ ቶማስ ደረሰ፣ ወሰኔለ ኃይለ ሚካኤል፣ ህዳት ወልደ ተንሳይ፣ ዶክተር መኮንን ገብረ ሚካኤል ናቸው። ተከሳሾቹ ካሊፎርኒያ ኢንተርናሽናል ኢንስቲትዩት ኦፍ ቴክኖሎጂ የሚባል በአሜሪካም ሆነ በኢትዮጵያ የማይታወቅ ሐሰተኛ ተቋም አቋቁመው ከብረታ ብረትና ኢንጂነሪንግ ኮርፖሬሽን የትምህርት ስልጠና አፈጻጸም መምሪያ ውጪ ከኮርፖሬሽኑ ጋር የውል ስምምነት እንዲፈጸምና ክፍያው በውጭ ምንዛሬ እንዲፈጸም እንዳደረጉ ይናገራል የአቃቤ ሕግ አቤቱታ። አድራጎቱ በኢትዮጵያ መንግስት እንዳይታወቅም መምህራንንና በቱሪስት ቪዛ ከውጭ በማስገባትና ያለ ትምህርት ዲግሪ በመስጠት እንዲሁም በማስተማር ሽፋን የሀገሪቱን የውጭ ምንዛሬ ወደ ውጭ በማሸሽ ወንጀል ሲል ከሷቸዋል ተጠርጣሪዎቹን። ክሱ አክሎም ሐሰተኛ ነው ባለው የትምህርት ተቋም በታዳሽ ኃይልና በኦፕሬሽንስ ማኔጅመንት በማስተርስ ዲግሪና በፒኤችዲ ደረጃ ከፍተኛ ትምህርት ለመስጠት በሚል በ2006 ዓ.ም የ1,393,300 ዶላር፣ በ2007 ዓ.ም የ698,650 ዶላር እንዲሁም በ2008 ዓ.ም የ1,379,300 ዶላር ውል ስምምነት መፈራረማቸውን ይናገራል። በ2009 ዓ.ም በኢንዱስትሪያል ኢኮኖሚክስ ተመሳሳይ ደረጃ ያለው ትምህርት ለመስጠት በሚል አራት ውሎችን መዋዋላቸውና 3,301,140 ዶላር ወይም 75,114,030 ብር ሐሰተኛ ነው በተባለውና አሜሪካ ውስጥ የተከፈቱ ሲል አቃቤ ሕጉ በክሱ ላይ በጠቀሳቸው ሂሳቦች ገቢ አድርገዋል ማለቱን ዘገባዎቹ ይናገራሉ። አቃቤ ሕግ አሻሽየዋለሁ ብሎ ላቀረበው ክስ ተከሳሾቹ መልሳቸውን በጽሑፍ እንዲያቀርቡ ችሎቱ አዞ ለፊታችን ሰኞ መጋቢት 9 2011 ዓ.ም ተለዋጭ ቀጠሮ ሰጥቷቸዋል። በአፍሪካ ሙሰኛ ባለስልጣናት ከህዝብ ላይ ተዘርፈው አውሮፓ የሚቀመጡ ሀብቶች ለልማት ወደ የሀገሮቻቸው እንዲመለሱ ለማድረግ የፈረንሳይው ፕሬዝዳንት ኢማኑኤል ማክሮን ግፊት እንዲያደርጉ ጠቅላይ ሚኒስትር አብይ አህመድ ጠየቁ። በሌላ በኩል የፈረንሳይው ፕሬዝዳንት ሲናገሩ ኢትዮጵያ በምስራቅ አፍሪካ ሰላም ለማስከበርና ሽብርተኝነትን ለመከላከል ለምታደርገው ጥረት አገራቸው ከፍተኛ ግምት ያላት በመሆኑ የባህርና የአየር ኃይሏን ለማጠናከር የስልጠናና የቁሳቁስ ድጋፍ እንደምታደርግ አስታውቀዋል። ሁለቱ መሪዎች የመከላከያ ትብብር ስምምነትና የኢንቨስትመንት ማስፋፊያ የመግባቢያ ስምምነት ተፈራርመዋል። ስለ ስምምነታቸውም ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥተው ነበር። ሶማሊያ ውስጥ ጉፍጋድጉ በተባለ መንደር በሚገኝ ገበያ ላይ ዛሬ ደረሰ የአራት ፈንጂዎች ፍንዳታ ቢያንስ 5 ሲቪሎች ሲገደሉ 40 ሰዎች መቁሰላቸውን አንድ ባለስልጣን ተናግረዋል። የደቡብ ምዕራብ ክፍለ ሀገር ቃል አቀባይ ኑረዲን ዩሱፍ ጋአሞ ፍንዳታው የደረሰው ከባይዶዋ 30 ኪሎ ሜትር ርቆ በሚገኘው ሰዎች በሚበዙበት ገበያ ላይ ነው ሲሉ ለአሜሪካ ድምጽ ሬዲዮ ለሶማሊኛ ቋንቋ ዝግጅት ክፍል ተናግረዋል። አሸባሪዎቹ ሰዎች በብዛት በሚገኙበት ሮብ ገበያ ላይ ፈንጂዎች ቀብረው እንዳፈነዱ ላረጋግጥላችሁ እፈልጋለሁ ብለዋል ቃል አቀባዩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ የተሰራውን 6 ወራት ውስጥ ሁለት የተከስክሶ ወደ 350 የሚጠጉ ሰዎችን ህይወት ያጠፋውን አዲስ ጀት አውሮፕላን በረራ እንዲያግዱ ከሀገር ውስጥና ከዓለም አቀፍ እየቀረበ ያለው ጥሪ እየተቋቋመ ይገኛል። የዋይት ሃውስ ባለስልጣኖች በተናገሩት መሰረት ትራምፕ ስለ ቦይንግ 737 ማክስ 8 ጀት አውሮፕላን ጉዳይ እየተነጋገሩ ነው። ትራምፕ የሚነጋገሩት ከማን ጋር እንደሆነ ግን አልገለጹም። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚ ዘገባችን እናልፋለን። ኢትዮጵያ ባለፈው እሁድ ተከስክሶ 157 ተሳፋሪዎቹ በሙሉ ካለቁበት አውሮፕላን የተገኘው ብላክ ቦክስ ማለትም ዝርዝር የበረራ መረጃና ድምጽ መቅጃ መሳሪያ ለምርመራ ወደ ውጭ ሀገር እንደምትልክ አስታውቃለች። ግብጽ፣ ካዛክስታን፣ ቪየትናምና ቦይንግ 737 ማክሴት አውሮፕላኖች በአየር ክልላቸው እንዳይበሩ ዛሬ አግደዋል። ማምሻውን ዘጋቢያችን ሙክታር ጀማል የኢትዮጵያ የትራንስፖርት ሚኒስቴር ቃል አቀባይ የሆኑትን ኮሎኔል አንዳዬ አያሌውን ስለ ብላክ ቦክሱ አነጋግሯቸዋል።
አመሰግናለሁ። ኮሎኔል አንዳዬ አያሌው በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክቶሬት ቢሮ ኃላፊ።
እኔም አመሰግናለሁ።
ኮሎኔል በቅርብ የተገኘው የመረጃ ቋት ወይ ደግሞ ብላክ ቦክስ የሚባለው በተመለከተ አሁን ያለበት ደረጃ ምንድነው? ጉዳዩን ለመመርመርና ወነታውን ለማወቅ ደግሞ የት ነው ማን ነው ማድረግ የሚችለው?
እንደምታውቀው ይህ የመረጃ ቋት ብዙ ኢንፎርሜሽን ያዘ የአውሮፕላኑን ሁሉንም ፓራሜትር የአውሮፕላኑን እንቅስቃሴ ሁሉ የሚይዘ መዘግብ በመሆኑ ይህ የመረጃ ቋት እዚህ አገር ውስጥ ለማንበብ ረቀቅ ያለ ሶፍትዌር ይፈልጋል። ራስን የቻለ የራሱ ሶፍትዌር አለው። በዚህ ምክንያት ወደ ሌላ አቅም ወዳለው ሀገር ወስደን እናስመረምራለን። ብዙ ሀገሮች ይሄ ሶፍትዌር የላቸውም። በተለይ እንደዚህ እንደኛ ያሉ ሀገሮች የላቸውም። ኢትዮጵያ አየር መንገድ አላቸው፣ ግን አሁን እነሱ ኦፕሬተር ስለሆኑ የአውሮፕላኑ ባለቤት ስለሆኑ የምንመረምረው ደግሞ እኛ ስለሆን ወደ ሌላ ሀገር ወስደን ማስመርመር ስላለብን ግዴታ ወደ ውጭ እንድንወስድ እንገደዳለን።
በምን ያህል ጊዜ ነው ሄዶ ተጠንቶ ይመለሳል ተብሎ በግምት የተቀመጠው?
ይህን አሁን ልነግርህ አልችልም። ወደሚወሰድበት ሀገር ያለው አሰራር የራሳቸው አሰራር ስላላቸው ሳምንትም ቀናትም ልልህ አልችልም። ቢያንስ ከሳምንት ያላነሰ ይወስዳል ብዬ እገምታለሁ። የእኔን ግምት ነው የምነግርህ። በዛ በምንሰራበት ሀገር ላይ ሁኔታው ይወሰናል።
ጉዞው መቼ ነው ማለት ነው? አሁን ሊላክ ተዘጋጅቷል ወይ ተልኳል?
ሁሉ ነገር ተዘጋጅቷል። ጉዞ መቼ እንደሆነ በመንግስት ደረጃ የተያዘ ነው። መቼ እንደሆነም ገና አላወቅንም።
ኮሎኔል፣ ምናልባት የመጨረሻ ጥያቄ፣ የት ነው ይሄ ነገር ይታያል ተብሎ የታሰበው? ከሀገር ደረጃ ማለት ነው።
አላወቅነውም እስካሁን ድረስ። መንግስት በሚሰጠን መመሪያ መሰረት ወደዛ ሀገር እንድትወስዱ ተብሎ ሲታዘዝ ይዘን እንሄዳለን።
ምናልባት የጠየቁ እንደነ አሜሪካ አይነት ሀገሮች ጥያቄ ያቀረቡ አሉም ይባላል። ከዚህ አንጻር ያለው ሀሳብ አለ?
በእርግጥ ብዙ ሀገሮች ይጠይቃሉ። ከራሳቸው ኢንተረስት ይሆናል ወይም እኛን ለመደገፍ ሊሆን ይችላል። ነገር ግን ለእኛ የሚመቸንን የተከሰተውን አደጋ ለመመርመር ሙሉ ኢንፎርሜሽን ይሰጠናል ብለን የሚያነብልን ሀገር በመንግስት ደረጃ የሚወሰንና እኛም ደግሞ ያንን ተከትለን የምንሄድ ይሆናል።
በጣም ነው የማመሰግነው ኮሎኔል አንዳዬ አያሌው ፈንታ በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክቶሬት ቢሮ ኃላፊ ይህን ቃለ መጠይቅ ስላደረጉ በአሜሪካ ድምፅ አድማጮችም በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
ሙክታር ጀማልንም ኮሎኔል አንዲያ ያያሌውንም እናመሰግናለን። ተከታዩ ዘገባችን ተመሳሳይ ጉዳይ ያያዘ ይሆናል። ሰለሞን ክፍሌ ሳፋ ያለ ዘገባ አለው በዚህ ጉዳይ ላይ።
The New York Times ጋዜጣ የኢትዮጵያ አየር መንገድ ቃል አቀባይ አቶ አስራት በጋሻውን ጠቅሶ እንደዘገበው ኢትዮጵያ ይህን ከወደቀው አውሮፕላን የተገኘ ዝርዝር የበረራ መረጃና ድምጽ መቅረጫ መሳሪያ ወደ ውጭ ሀገር የምትልከው በምርመራው ሂደት እንዲያግዝ ነው። የትኛው ሀገር እንደሆነ ግን በይፋ አልተገለጸም። መርማሪዎች የዚህን ብላክ ቦክስ የተባለ የሚጠራ መሳሪያ መገኘት የአደጋውን ምክንያት ለማወቅ እጅግ ጠቃሚና ወሳኝነት አለው ብለው ያምናሉ። የኢትዮጵያ አየር መንገድን ቃል አቀባይ አቶ አስራት በጋሻውን አሁን ከመሸ በስልክ አግኝቻቸው ነበር። እንደምን አመሻችሁ አቶ አስራት?
ጤና ይስጥልኝ። እንደምን አላችሁ አድማጮችም? እንደምን አሰነበታችሁ?
መቼ ነው ይሄ ብላክ ቦክስ የሚባለው መሳሪያ የተገኘው?
ብላክ ቦክስ የሚባለው በአውሮፕላኑ ውስጥ ያለው በጣም ጠቃሚ መሳሪያ የተገኘው ሰኞ ዕለት ከጧቱ 5:40 በኢትዮጵያ አቆጣጠር አካባቢ ነው።
እናንተ መመርመሪያው መሳሪያ ስለሌላችሁ ብላክ ቦክሱን በአፋጣኝ ወደ ውጭ አላካችሁም አዘግይታችኋል ተብላችኋል። ለዚህ ወቀሳ ምን ይላሉ?
እኛ እንደ አየር መንገድ እና ሌላ በኩል ደግሞ እንደ ተመርማሪ አካል አፋጣኝ ውሳኔ ለመስጠት የአየር መንገዱ ብቸኛ ውሳኔ ሰጪ አካል አይደለም እና ኢትዮጵያ አየር መንገድ በዚህ ጉዳይ ላይ በቀጥታ ስለማይመለከተው ከሌሎች አካላት ጋር በተለይም አክሲደንት ኢንቨስቲጌሽን ቢሮ ይሄ የአደጋ ምርመራ ቢሮ ተቋቁሟል። ከነሱ ጋራ ህብረት ነው የሚደረገው። የኢትዮጵያ አየር መንገድም ይሄንን ብላክ ቦክስ በይዞታው ስር አይደለም። ይሄ በአሁኑ ሰዓት በመርማሪው እጅ የሚገኝ ሲሆን ከመርማሪው ጋር በሚደረግ ንግግርና ኢትዮጵያ አየር መንገድ ዋና ስራ አስፈጻሚና ሌሎች አባላት በሚወስኑት የመጨረሻ ውሳኔ መሰረት ወደ ውጭ ሀገር በአስቸኳይ ይጓጓዛል።
መቼና ወደ የትኛው ሀገር የምትልኩ ይመስላችኋል? በምን ያህል ፍጥነት?
እጃችን ላይ አማራጭ ሀገሮች አሉ። የተሻለ አቅም ያላቸውን ሀገራት አንዱን በዛሬው ምሽት ወይም በነገው ጠዋት ላይ ይወሰናል። ነገር ግን የምንልከው ወደ አውሮፓ አህጉር ይሆናል።
ከወዲሁ የተገኙ ሌሎች ፍንጮች አሏችሁ ለአደጋው ምክንያት ሊሆኑ ይችላሉ የሚባሉ?
እንዲህ ብሎ ለመናገር አሁን መላምት ብቻ ነው የሚሆነው። ስለዚህ እንዲህ ማለትም አይገባም። አደጋው የተከሰተበትን ምክንያትና የአደጋውን መንስኤ የሚያጣራ የአደጋ መርማሪ ኮሚቴ ተቋቁሟል። ይህ ኮሚቴ ከአሜሪካኑ ቦይንግ አሜሪካ ከሰራው አገር ኤፍኤና የደህንነት አጣሪ መስሪያ ቤት ጋር እንዲሁም ከኢትዮጵያ መንግስት የትራንስፖርት ሚኒስቴር እንዲሁም ሲቪል አቪዬሽን ጋር የተጣጣ ኮሚቴ ስላለ ያ በሚያወጣው ሪፖርት እንጂ ምንም አይነት መላምት መናገር አልፈልግም በዚህ ሰዓት።
ዩናይትድ ስቴትስ ግን ማክሰይት አውሮፕላኖችን አሁንም እያበረረች ነው። በዚህ ላይ ይተቹና አበቃለሁ።
እንግዲህ አገራት የሚከተሏቸው የራሳቸው አሰራር አለ። የኢትዮጵያ አየር መንገድ በተለይ ለደንበኞቹ በሚሰጠው ከፍተኛ የደህንነት ዋስትናና ለደህንነት የሚያደርገውን ጥንቃቄ ተከትሎ የተወሰደ እርምጃ እንጂ ከአሜሪካ መንግስት ጋር ወይም ከአሜሪካ በሚገኘው ከቦይንግ ካምፓኒ ጋር በተለየ መንፈስ አይደለም። ስለዚህ የኢትዮጵያ አየር መንገድ የወሰደው እርምጃ በተናጠል ለደህንነትና ለጥንቃቄ ሲባል ብቻ ነው።
አቶ አስራት በጋሻው የኢትዮጵያ አየር መንገድ ቃል አቀባይ፣ ለጊዜው በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። እናንተም በርቱ።
ወደ ኒውዮርክ ታይምሱ ጋዜጣ ዘገባ ልመለስ። እዚህ በዩናይትድ ስቴትስ ቦይንግ 737 ማክስ 8 አውሮፕላኖችን ያበረሩ ሁለት ፓይለቶች ባለፈው ህዳር የአውሮፕላኖቻቸው አፍንጫ ድንገት ቁልቁል ወደ መሬት ተዘቅዝቆ እንደሚበር፣ ያ የሆነውም ከኦቶ ፓይለቱ ጋር በተያያዘ መሆኑን አመልክተው ሪፖርት አቅርበዋል። በፌዴራሉ መንግስት የአደጋ ሪፖርት ማስፈሪያ መዝገብ መሰረት እነዚህ የአሜሪካ አየር መንገድ ፓይለቶች የገጠሟቸው ችግሮች ቀደም ሲል ህዳር ውስጥ ከተከሰከሰውና 189 ተሳፋሪዎቹ በሙሉ ካለቁበት የኢንዶኔዥያው አየር መንገድ ላየን ኤር የበረራ ቁጥር 610 ጋር ተመሳሳይ ነው። እርግጥ የዚህኛው አደጋ ምክንያት በምርመራ ላይ ቢሆንም በማክስ 8ቱ የኮምፒውተር መሳሪያ ላይ የተሳሳተ መረጃ መጫን አውሮፕላኑ ድንገት እንዲያዘቀዝቅ አድርጎታል ተብሎ ይታመናል። አሜሪካውያኑ ፓይለቶች ሁለቱም እንደገና የበረራ ከፍታቸውን አስጠብቀው መጓዝ የቻሉት ኦቶፓይለቱን ማለትም አውቶማቲክ የማብረሪያ መሳሪያውን ካጠፉ በኋላ ነው። የቦይንግ 737 ማክስ 8 ጀት አውሮፕላኖች ብዙ ሀገሮች ውስጥ እንዳይበሩ ታግደው ከምድር አይነሱም። ጀቶቹ ለወትሮው በዓለም ዙሪያ በሳምንት 8500 በረራዎችን ያካሂዳሉ። ግብጽ፣ ቪየትናም እና ካዛክስታን ቦይንግ 737 ማክስ 8 አውሮፕላኖች እንዳይበሩ በማድረጋቸው በጀቶቹ ላይ የበረራ እገዳ ያደረጉትን ሀገሮች ቁጥር 41 አድርሰውታል። የራሷ የኤቪዬሽን ባለስልጣን ያላት ሆንግ ኮንግም ለማክስ 8 ጀቶች የአየር ክልሏ መዘጋቱን ትላንት አስታውቃለች። ማክስ 8 አውሮፕላኖች ከምድር እንዳይነሱ ትዕዛዝ ከሰጡ ሀገሮች በተጨማሪ በትንሹ 34 አየር መንገዶችም አውሮፕላኖቹን ባንድ ላይ ሰብስበዋል። የካናዳው ሳንዊንግ አየር መንገድ በትናንትናው ዕለት ያሉትን 4 አውሮፕላኖች ከምድር እንዳይነሱ አዟል። እርምጃውን የወሰደው ግን እንደ ዩናይትድ ስቴትስ ሁሉ መንግስት ሳይሆን ኩባንያው ነው። ኩባንያው ባወጣው መግለጫ እርምጃ የተወሰደው ከደህንነት ጋር በተያያዘ ሳይሆን ብዙ ሀገሮች አውሮፕላኖቹ በአየር ክልላቸው ውስጥ እንዳይበሩ በማድረጋቸውና ከንግዱ ጋር በተገናኘ ነው ብሏል። በዩናይትድ ስቴትስ የፌዴራሉ ኤቪዬሽን አስተዳደር ማክስ 8 ችግሩ እስኪፈታ ድረስ እንዳይበር የሚቀርበውን ተጽዕኖ እየተከላከለ መሆኑንም የኒውዮርክ ታይምስ ጋዜጣ ዘግቧል። ይህ በእንዲህ እንዳለ ከዩናይትድ ስቴትስ ውጪ ማክስ 8 ጀቶች በብዛት ያሉት የኖርዌይ አየር መንገድም አውሮፓ አውሮፕላኖቹ እንዳይበሩ በማገዱ የደረሰበትን ኪሳራ ቦይንግ ካሳ እንዲከፍለው ሊጠይቅ ነው። በጊዜያዊው የበረራ እገዳ ምክንያት የደረሰውን ኪሳራ ማካካስ ያለበት አውሮፕላኖቹን የሰራው ኩባንያ መሆኑ ግልጽ ነው ይላል የኖርዌይ አየር መንገድ ዛሬ ያወጣው መግለጫ። የኖርዌይ አየር መንገድ አውሮፕላኖች በመላ አውሮፓና ከዚያም ባሻገር ወደ ሌሎች ሀገሮች ይበራሉ። ከ160 በላይ ሌሎች ሞዴሎች ያሉት አየር መንገድ የማክስ 8 አውሮፕላኖቹ ብዛት 18 ብቻ ናቸው። በአሁኑ ሰዓት በዓለም ላይ የቻይናን ያህል ብዙ ማክስ 8 ጀት አውሮፕላኖችን ያገደ ሀገር የለም። 96 ናቸው ከበረራ የታገዱት አውሮፕላኖቹ። እና ይሄ ወደ ቻይና በሚደረጉ በረራዎች ላይ ምን ተጽዕኖ ያሳድራል? ከመጀመሪያው ዕለት ከሰኞ አንስቶ እንደታየው ምንም የለም። የቻይና አየር መንገድ በባሪ ፍላይት መረጃ መሰረት 62 በረራዎችን ሰርዟል። በመሆኑም ለቀሩት 288 በረራዎቹ ተተኪ አውሮፕላኖች ነበሩት። በቻይና የደህንነት ተቆጣጣሪዎች መሰረት ባለፈው ዓመት በአማካይ በቀን 15,000 በረራዎች ተደርገዋል። እጅግ ከፍተኛ ቁጥር ያላቸው አውሮፕላኖች በሚርመሰመሱበት የቻይና አየር ክልል ውስጥ። ጋዜጣው ዘገባውን በመቀጠል ቦይንግ በሚገልጸው መሰረት ደግሞ የቻይና አየር መንገድ የዓለምን የአየር ትራፊክ ከ114ቱን ይሸፍናል። ይህ አሃዝ በ20 ዓመታት ውስጥ 1/5 እንደሚይዝም ይተነብያል። የተባበሩት መንግስታት ድርጅት የአቪዬሽን ኤጀንሲስ በማክስ 8 ጀቶች ጉዳይ ላይ ምን እርምጃ ወስዷል? እስካሁን ባለው ጊዜ ምንም የለም። ብዙ የዓለም ሀገሮች ለጥንቃቄ ሲሉ የነዚህ ሞዴል አውሮፕላኖች ለጊዜው እንዳይበሩ በማገዳቸውና በኢትዮጵያው አየር መንገድ የበረራ ቁጥር 302 ላይ አደጋው የደረሰበት ምክንያት እስኪታወቅ ድረስ እንጠብቃለን ይላል የዓለም ድርጅት የአቪዬሽን ኤጀንሲ። አንዴ ውጤቱ ተጠቃሎ ሪፖርቱ ይፋ ከተደረገ በኋላ ኤጀንሲው የሚወስዳቸውን እርምጃዎችና የሚሰጣቸውን የማሻሻያ ሐሳቦች ያቀርባል ሲልም ዓለም አቀፉ የሲቪል አቪዬሽን ድርጅት በትላንት መግለጫው አስታውቋል። ድርጅቱ አክሎም አሁን ያለውን ውሱን መረጃ መሰረት በማድረግ ብሔራዊ መንግስታት በተናጠል የሚወስዷቸውን እርምጃዎች እንደሚያከብርም ተናግሯል። የኤጀንሲው ዋና ጽህፈት ቤት ሞንትሪዮል ካናዳ ሲሆን የዓለም አቀፍ የሲቪል አቪዬሽን ህግጋት ስምምነቶችና የደህንነት ጥበቃ መመሪያዎች ስራ ላይ መዋላቸውን ይቆጣጠራል፣ ያስከብራል።
ሰለሞንን ላጠናቀረው ዘገባ በጣም እናመሰግናለን። አድማጮች፣ ተከታዩ ዘገባችን ሙክታር ጀማል አደረጋው በደረሰበት ቦታ ተገኝቶ እዛ አካባቢ ያገኛቸውና ያነጋገራቸውን ሰዎች አስተያየት ያያዘ ነው።
አው ይስማታም ያው ቱሉፈራ ማርያም ቤተክርስቲያን በዛ ላይ ነው ያለፈው። እዛም አልፎ ደግሞ የአበራ ጎበናና ያቶ ዳዱ ቤት ላይ ነው ያለፈው የሮፕላን።
እሺ
ሲያልፍ በሰከንድ ነው ዚህ ሰው የተከዘከሰው በሰው ያለ ደምና በሰውች ምንም አላገኘንም። አጥንት ብቻ የተከሰፈች የተበታተነ ጫርቃጫር የተቃጠለ ወረቀትና ምንም በቃ መልኩ የማይታወቅ ነገር ላይ ነው የደረሰው ነገር እንጂ
ሁሉ ደቁ በፊት እስቲ ላይ ያለ እንዴት ነበር የሚሆነው? የተለየ ባህሪ ምንድን ነው ያየው ከሌሎች አውሮፕላን የተለየ?
ከአውሮፕላኑ ነገር የተቀየረው ያው ኃይሉ በጣም ኃይለኛ ከአውሮፕላኖቹ መካከል እሱ በጣም ነው የቀየረው ድምጹ ነው። ድምጹ ሲቀይር እንዴ አውሮፕላን እንዴ ነው ድምጹ የቀየረው ብለን እኛም ዝም ብለን ቆመን ስናየው ዝም ብሎ ቀጥ ብሎ መጣና ከክልላችን ውስጥ ሳይወጣ ነው እዚህ ነገሩ የተከሰተው።
ዝቅ ብሎ ነው የሚበረው ከፍ ብሎ ነው የሚበረው? የሚበርበትን ደረጃ ሲያሳይ
አይ ዝቅ ብሎ ነው የሚበረው። በጣም ከፍታ የለውም መሬት ላይ ነው በጣም ደግሞ ሲበርም ትንሽ እያጎነበሰ እየቀረቀረ ነው የሚሄደው። እንዴ ያ አውሮፕላን ቆይ እንዴ ለማውረድ ፈልጎ ነው ወይስ እንዴት ለብሶ የት ለሚያልጠው? አይ በጣም ፈውሩን እንዴት እየጨመረ ሄደ መሬት ላይ ዝቅተኛ እንዴት መጨመር ቻለ ብለን በጣም እኛም በጣም ስጋ ያኔ በጣም ነው ያስፈራንኛ ስናው አየን ነው እዚህ ወደቀ ሲወርቅ እኛም ደረሰን። በቃ ምንም በቃ እኛም በድንጋጤ ምንም እናወራው ነገር አጣን። በቃ ምናወራው ነገር ነው ያጣነው። እዛ እኛም ወምን የምንሰበስበው ያው ፖሊስ መጣና የሰበሰበውን ነገር ሁሉንም ተሰብስበ ወጣጣቆችም ቶሎ ደረሱና ያለውን ቃ አከማቹ በመጥበት ቤተሰብና ፌደራሎች ያው ጠቅላይ ሚኒስቴሩም መጥቶ በሄሊኮፕተር መጥቶ ጎሚቶ ሄዷል። በጣም አዘን ከራሳችን ጀምሮ በጣም በአገሪቷ ላይ በጣም ነው አዘን የሆነ ሁኔታ ነው ሳዘን ነው በጣም።
ሙክታርን እናመሰግናለን። አድማጮች ተከታዩ ዘገባችን ወደ ድሬዳዋ ይወስደናል። የድሬዳዋ አስተዳደር ምክር ቤት የከፍተኛ አመራሮች ለውጥ አደረገ። የአስተዳደሩ ምክር ቤት አፈ ጉባኤ፣ ከንቲባ፣ ምክትል ከንቲባና ሌሎች አራት የካቢኔ ሹመቶች ላይ ነው በዛሬው ዕለት ለውጥ ያደረገው። ከአንድ ወር በፊት በድሬዳዋ የተካሄደውን ተቃውሞ ተከትሎ የኢሃዲግ ምክር ቤት ፍራ አስፈጻሚ የሆኑት አቶ ተፈራ ደርበውና አቶ መለስ አለም በመሩት መድረክ ሁሉም ከፍተኛ አመራሮች የተገመገሙ ሲሆን አሁን የመጣው የአመራር ለውጥም ይህን ተከትሎ የተደረገ ነው ተብሏል። አዲስ ቸኮል ተጨማሪ ያለው።
የድሬዳዋ አስተዳደር ምክር ቤት በሁለተኛ የሥራ ዘመኑ ባካሄደው አምስተኛ አስቸኳይ ጉባኤ ድሬዳዋን ለሶስት ዓመት ተኩል በከንቲባነት የመሩት አቶ ኢብራሂም ኡስማን ድርጅታቸው ኢሶዴፓ ለሌላ ተልዕኮ ስለሚፈልጋቸው መልቀቂያቸው እንዲቀበል ያቀረቡትን ጥያቄ ተቀብሎ በምትካቸው አቶ ማህዲ ግሬን በከንቲባ ማዕረግ ምክትል ከንቲባ ሆነው እንዲሰሩ ሾማቸዋል። የቀድሞ ከንቲባ ኢብራሂም ኡስማን በርሳቸው አመራርነት ዘመን ሀገሪቱ ብሎ ማስተዳደሩ አለመረጋጋቱ ስለነበሩና ብዙ ትኩረታቸው ጸጥታ ማስከበር ላይ ስለተኮረ ለከተማቸው የሚመኙትን ያህል ልማት አልሰራውም ብለዋል። ይሁንና በርሳቸው አመራርነት ዘመን የኢንዱስትሪ ማዕከል ግንባታ መጠናቀቁን፣ የምድር ባቡር ግንባታ መገንባቱና ሌሎች ስራዎች መሰራታቸውን ገልጸዋል። የአብዲ መሐመድ ዑመር ወይም አብዲሌ መዋቅር እንዲፈርስና አሁን የተጀመረው ሀገራዊ ለውጥ እውን እንዲሆን ያበረከቱትን ማስተዋጽኦ ጠቅሰዋል። አዲስ የተሾሙት ከንቲባ ማህዲ ግሬ ሮብሌ የመጀመሪያና ሁለተኛ ዲግሪያቸውን በፖለቲካ ሳይንስና ዓለም አቀፍ ግንኙነት እንዳገኙ የተነገረ ሲሆን በጅጅጋ ዩኒቨርሲቲ በተለያዩ አመራርነት እርከኖች በሶማሌ ክልል የቴክኒክና ሙያ ቢሮ ኃላፊነት፣ በሴቶች ጉዳይ ሚኒስቴር አማካሪነት፣ በሽንሌ ወረዳ ምክትል አስተዳዳሪነትና በኢሶዴፓ ውስጥም በኃላፊነት መስራታቸው ተገልጿል። የድሬዳዋ አስተዳደር ምክር ቤት አባል ባለመሆናቸው በከንቲባ ማዕረግ ምክትል ከንቲባ ሆነው የተሾሙት አቶ ማህዲ ግሬ የህዝቦችን አብሮነትና ሰላም፣ የወጣት ስራ አጥነት እንዲሁም ልማትና መልካም አስተዳደር የትኩረት ነጥቦቻቸው እንደሚሆኑ አስታውቀዋል። በሌላ በኩል በቅርቡ አፈጉባኤ ሆነው የተሾሙትና በወጣቶች ተወዳጅ እንደሆኑ የሚነገርላቸው አቶ ከድር ጆሃር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ሆነው ሲሾሙ የእርሳቸውን አፈጉባኤነት ሹመት ደግሞ የቀድሞ ምክትል ከንቲባና ንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የነበሩት አቶ አብዱላ አህመድ ተረክበዋል። አቶ አብደላ ከዚህ በፊትም በርከት ላሉ አመታት በአፈጉባኤነትና ምክትል አፈጉባኤነት ሰርተዋል። አቶ ማህዲ ከመከተላቸው ባሻገር ሌሎች አራት የካቢኔ አባሎቻቸውንም ቀይረዋል። ሆኖም ሁሉም ተሿሚዎች ከአንድ ተቋም ወደ ሌላ ተቋም የተዛዋወሩ ናቸው። በድሬዳዋ የ4420 ቀመርን በመቃወም የሚንቀሳቀሰው ሳተናው የድሬዳዋ ወጣቶች ህብረት አባል የሆነ ወጣት ወንዶሰን ኪዳኔ ግን በግል ያሶ ከደርጃዋሪ ሹመት ቢደግፍም ነባሩ ቀመር እንዲቀጥል በመደረጉ ግን በሹምሽሩ ለውጥ ይመጣል ብሎ እንዳያምን እንዳደረገው ይናገራል።
ህዝብ ውሳኔ አይደለም ይሄ 4420 ውሳኔው የፖለቲካ ውሳኔ ነው። ዛሬም ነገም ማንንም ቢቀየር ምንም ቢል 4420 እስካልተነሳልን ድረስ እኛ ሰላም አናገኝም። ምክንያቱም ባሮ 4420 ቀመር ነው ሁላችንም ይያገለለን ያለ ነው። ድሬዳዋ ኢንዲፊሽን ላይ ሳይሰማል ጫፍቃኒ መጠበለች እስፋይ ቆረጠው ትውልድ የተፈጠረው ይሄ ቀመር ከመጣ ጊዜ ነው። ስለዚህ አሁን የተደረገው ለውጦች እኔ ጋራሴ በኩል ሙሉ ለሙሉ ምንም አይነት ለውጥ ያመጣል ብዬ አልገምትም። ምንም መጣም ያየውን ነገር የለም። ምክንያቱም እኛ ሰዎች ይቀየሩልን ሳይሆን በዋነኝነት ሀሳባችን 4420 ይብረን በግለሰብ ደረጃ አሁን ከድርም በጣም የምንወደው ልጅ ነው። ጥሩ ልጅ ነው። ብዙ ሰዎች ይጠብቁታል። ምክትል ከንቲባ ነው እንግዲህ ምክትል ከንቲባና ንግድ ኢንዱስትሪ ነው አይደለ? ቢሮ ኃላፊ ነው። ስለዚህ በጣም ስራ ይጠብቀዋል። ድሮም የምንወደው ልጅ ነው። አንዱ ልጅ አስጠግቶልናል። ግን በዋነኝነት ኮታ ጥያቄ ስለሆነ ነው አሁን ትልቁ ችግራችን።
ከወር በፊት በከተማው የተነሳውን ተቃውሞ ተከትሎ ከፍተኛ አመራሩ የጠቅላይ ሚኒስትሩ አማካሪ በሆኑት አቶ ተፈራ ደርበውና አቶ መለስ አለም መሪነት ግምገማ ያካሄዱ ሲሆን የአመራር ለውጡም ግምገማ ውጤት እንደሆነ ነው የሚነገረው። ምክር ቤቱ ባለፈው በከተማው የተነሳውን ተቃውሞ ተከትሎ ከጸጥታ ከፖለቲካ አመራር እንዲሁም ከልማትና መልካም አስተዳደር አንጻር ሊሻሻሉ ይገባቸዋል ተብለው ከወር በፊት በተለያዩ ጉዳዮች ዙሪያ የተከናወኑ ተግባራትንም በቀድሞው ከንቲባ ኢብራሂም ኡስማን ቀርበው ውይይት ተካሂዶባቸዋል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ወደ ቡሩንዲ ነው የሚወስደን። ቡሩንዲ በሀገሯ ያሉትን ዓለም አቀፍ የሰብአዊ መብት ተሟጋችና ድርጅቶችን መዝጋቷን ተከትሎ የደረሰባት ተቃውሞ አለ። አዲሱ አበበ ዝርዝሩን ይዟል።
ኮሚሽኑ ትናንት ማክሰኞ ለተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ባቀረበው ሪፖርቱ ቡሩንዲ አገሯ ውስጥ ላለፉት 23 ዓመታት የዘለቀውን የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ መዝጋቷ አሳዛኝ መሆኑን አመልክቷል። የቡሩንዲን የሰብአዊ መብት ይዞታ የሚቆጣጠረው ብቸኛው ዓለም አቀፍ አካል ይኸው መርማሪ ኮሚሽን መሆኑ ይታወቃል። ቡሩንዲ በአሁኑ ወቅት አገሯ ውስጥ የሚገኙ መንግስታዊ ያልሆኑ የውጭ ድርጅቶች በሙሉ እንደገና እንዲመዘገቡና የሰራተኞቻቸውንም ስም ዝርዝር ጎሳቸውን ጭምር እንዲያቀርቡ ጠይቃለች። ይህንን ያደረገችው በአዲሱ ኮታ መሰረት ሰራተኞቹ 60% ሁቱ፣ 40% ቱትሲ እና 30% ሴቶች መሆናቸውን ለመለየት እንደሆነ ተገልጧል። ፍራንሷ ሃምሰን የኮሚሽኑ አባል ናቸው። አንዳንድ መንግስታዊ ያልሆኑ የውጭ ድርጅቶች ቡሩንዲ ያወጣችው አዲስ ኮታ ከዓላማችን ጋር ተጻራሪ ስለሆነ አገሪቱን ለቀን እንወጣለን እንጂ በዚያ መስፈርት መሄድ አንችልም ማለታቸውን በአስተርጓሚ ተናግረዋል።
This continual shrinking of the democratic space, which also affects national NGOs.
መንግስታዊ ባልሆኑ የሀገር ውስጥ ድርጅቶች በሰብአዊ መብት ተሟጋቾችና ቡሩንዲ ውስጥ በሚገኙ ነጻ መገናኛ ብዙሃን ላይም አሉታዊ ተጽዕኖ ያለው የዲሞክራሲያዊ መድረኩ እየጠበበ መሄድ ለመጪው 2020 ምርጫ ጥሩ ምልክት አይደለም።
እንደ አውሮፓውያን አቆጣጠር በ2015 በነበረው ምርጫ ፕሬዝዳንት ንኩሩንዚዛ ለሶስተኛ ጊዜ እወዳደራለሁ በማለታቸው የተቀሰቀሰው ፖለቲካዊ አመጽ ገና አልባት እንዳላገኘ የገለጸው ኮሚሽኑ የተቃዋሚ አባላት እየተዋከቡ እየተሳደዱና ዛቻም እየደረሰባቸው መሆኑን አመልክቷል። ጄኔቫ ውስጥ በተባበሩት መንግስታት ድርጅት የቡሩንዲው አምባሳደር ሪኖቫ ታቡ ኮሚሽኑ ተአማኒነት የሌለው የተቃዋሚዎች አፈቀላጤ ነው በማለት ወቀሳ አሰምተው ሲያበቁ ተቃዋሚዎች ያነሱት ሮሮም ሐሰትና የፈጠራ ክስ ነው ብለዋል። የሰብአዊ መብት ምክር ቤቱ ፕሬዝዳንት ግን እነኛን አምባሳደር አስጠንቅቀዋቸዋል። ግለሰቦች ላይ ካነጣጠረ ነቀፌታ ይቆጠቡና በጋራ ጉዳዮች ላይ ያትኩሩ በማለት
አዲሱ አበበን ላደረሰን ዘገባ እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ያቀናበረልን ደግሞ ሞክቢል ያበሮ ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ራዲዮ ሰገሌ አሜሪካቲ